ይህ የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን መደበኛ የአምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ወደ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማካፍለው የወንጌል ትምህርት በመስቀሉ ሞትና በትንሣኤው ሕይወት የሚያኖረን ጌታ በሚል ርዕስ ላይ የተመሰረተ ይሆናል። በሮሜ ምዕራፍ 6 ከቁጥር 3 እስከ 6 የአምላካችን ቃል እንዲህ ይላል። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቀን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከርሱ ጋር ተቀበርን። ሞቱንም በሚመስል ሞት ከርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከርሱ ጋር እንተባበራለን። እንግዲህስ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከርሱ ጋር እንደተሰቀለ እናውቃለን፣ የሞተስ ከኃጢአቱ ጸድቋልና ይላል አምላካችን ቃል። ጌታችን ሰውን ያዳነበት የመስቀሉን ሥራ ከትንሣኤው መለየት ትልቅ ስህተት ላይ ይጥላል። ውድ አድማጮች፣ ጌታችን ለትንሣኤው ሕይወት መገኘት ምክንያት የሆነውን በቂና ሙሉ የሆነውን የማያዳግመውን ሥራ የሠራው በመስቀሉ ላይ ነው። በመስቀሉ ላይ ጌታችን ኃጢአትን፣ ሞትንና ሰይጣንን አስመልክቶ መደረግ ያለበትን ሥራውን ሁሉ አጠናቆ የጨረሰው በመስቀል ላይ በሞተው ሞት ነው። ትንሣኤው ሰይጣንና ሞት፣ ኃጢአት ድርሽ የማይሉበት ሕይወትና አለመጥፋትን ያስገኘ ታላቅ ሥራ ነው። በትንሣኤ ክልል ሰይጣን ድርሽ አይልም። ሰይጣን የጨለመው ዓለም ገዢ ነው። ትንሣኤው የትንሣኤ ብርሃን የሆነውን ኢየሱስን እኔ ትንሣኤና ሕይወት ነኝ ያለው ጌታ በሙሉ ክብሩና ሥልጣኑ ብቻ የሚገዛበት ክልል ነው። በዚያ ስፍራ ሰይጣን የለም፣ ኃጢአት የለም፣ ሞት የለም። እግዚአብሔር ሁሉን በሁሉ የሆነበት የክብር ሕይወት ክልል ነው። በትንሣኤው ክልል ሰይጣን ድርሽ እንደማይል አማኞች ግልጥ አድርገን ልናውቅ ይገባል። በራእይ 12:10 ላይ ታላቅ ድምፅ በሰማይ ሰማሁ እንዲህ ሲል፣ አሁን የአምላካችን ማዳንና ኃይል መንግሥትም የክርስቶስም ሥልጣን ሆነ፣ ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና የሚለውን የከበረ የትንቢት ቃል መመልከት አለብን። ይህ ቃል የአምላካችን ማዳን ኃይሉ መንግሥቱና ሥልጣኑ በሚታይበት ስፍራ ሰይጣን ከነ መላእክቱ በዚያ ሊኖር የማይቻለው መሆኑን ከዚህ የተነሳ ከሰማይ የተወረወረው የተጣለው በዚህ እንደሆነ እናያለን። አሁን የአምላካችን ማዳን ነው ተብሏልና፣ ሥልጣን ነው ተብሏልና፣ መንግሥት ነው ተብሏልና፣ ክብር ለእግዚአብሔር ይሁን። ሚካኤልና መላእክቱ በሰልፍ የጣሉትን አማኞች በኢየሱስ ደምና በመስቀርነታቸው ቃል ድል እንደነሱት እንደሚነሱትም እናያለን። ኤፌሶን ምዕራፍ 1 ከቁጥር 20 እስከ 21 ላይ እግዚአብሔር ቃል ሲናገር ክርስቶስንም ከሙታን ሊያስነሳው ካለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል ስለሚል በጌታችን ትንሣኤ የተገኘው ድል ከጌታ ኢየሱስ ጌትነት ውጪ ምንም አይነት ሥልጣን፣ ኃይል፣ አለቅነት፣ ጌትነት ሊኖር እንደማይችል ያሳየናል። ልብ ማለት ያለብን ኢየሱስ የማይገዛ ወይንም ለእርሱ የማይገዛ ምንም እንደሌለ የእግዚአብሔር ቃል ያሳየናል። ይህ የሆነበት ምክንያት ከትንሣኤ የተነሳ ነው። ሰይጣን በየትኛው መንገድ ሰይጣናዊ ሥራውን ሲሰራ እውነት ለማያውቁ ሰዎች በሐሰት አሰራር፣ በሐሰት ትምህርት ያስታቸዋል እንጂ በኃይልና በሥልጣን ሊሰራ የሚችለው ምንም ነገር የለም። ክብር ለእግዚአብሔር ይሁን። በትንሣኤ ኃይልና ሕይወት ላይ የሚሰራ ለጉዳትና ለጥፋት የሚነሳ ሌላ ኃይል የለም። በትንሣኤው ለኃጢአት ሊገዛ የሚችለውን የሰውን ባህሪ በመስቀሉ ላይ ገድሎ የሥጋንም ሰውነት በመስቀሉ ገፎ መጽሐፍት እንደሚሉት ምድራዊና ሥጋዊ የነበረውን በትንሣኤው መንፈሳዊና ሰማያዊ ያደረገበት የማይቀለበስ ሥራ ኢየሱስ ክርስቶስ ሠርቷል። ይህ በትንሣኤ የተገኘው ሕይወትና ድል ክቡርና አዲስ የሆነ የዘላለም ሕይወት ጅማሬ ነው። ክብር ለእግዚአብሔር ይሁን። በመስቀሉ ከነበርንበት አውጥቶን በትንሣኤው ወዳልነበርንበት ያወጣን ጌታ የኛ አዳኝ ሆኖ እኛን ሆኖ በነገር ሁሉ እኛን በመሰለበት ማንነቱ ወንድማችን፣ አዳኛችን፣ አጋራችን ስለሆነልን በርሱ ወደ እግዚአብሔር የምንመጣበት መንገዳችንና ወደ አብ መግቢያችን ሆኖልናል። ክብርና ምስጋና ለታረደው በግ ይሁን። በሰማይ አሁን ባለበት ስፍራ የሕዝብን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚመረና የታመነ ሊቀ ካህናት ሆኖ እኛን ይረዳን ምህረትን ሊያስገኝልን የሚችል የታመነ ሊቀ ካህናችን ነው። ዕብራውያን ምዕራፍ 2 ከ17 እስከ 18 በሞቱና በሕይወቱ አዳኛችን የሆነልንን ጌታ አምነን የምንኖረው የክርስትናን ሕይወት ምን አይነት እንደሆነ መመልከት አለብን። በሞቱና በሕይወቱ አዳኛችን የሆነልንን ጌታ አምነን የምንኖረው የክርስትና ሕይወት መልኩን በትክክል መረዳት አለብን። ውድ አድማጮች በመግቢያው ርዕስ ላይ እንዳመለከትኩት የክርስትናን ሕይወትና የምንኖረውን በመስቀሉ ሞትና በትንሣኤ ሕይወት ኃይል እንደሆነ የእግዚአብሔር ቃል እንደሚያስተምር እንረዳለን። ሙሉ ወንጌል የመስቀሉ ሥራ ከትንሣኤው፣ ትንሣኤው ከመስቀሉ ሥራ አይለይም። በሞቱና በሕይወቱ ያልተማከለ እምነትም ሆነ ሃይማኖት ክርስትና አይሆንም። ይህ ጉዳይ አምናለው ለምንለው እምነትና ሃይማኖት የእውነተኛነት መለኪያና መታወቂያ ብቻ ሳይሆን ክርስቲያን ሆነን የምንኖረውን ሕይወት ትክክል መሆኑን ወይም ማለመሆኑን የሚለካ መመዘኛ ነው። ስለሆነም በመስቀሉ ሞትና በትንሣኤው የሚኖሩ አማኞች ሊኖራቸው የሚገባ መንፈሳዊ ቀት ምን አይነት መሆን እንዳለበት እንመረከታለን። የጌታ ኢየሱስ መስቀል የሰው ልጆች ከእግዚአብሔር ተለይተው እንዲኖሩ ካደረጋቸው ነገር ሁሉ መዳኛና መውጫ የሚሆን ሥራ የተከናወነበትና የተጠናቀቀበት ስፍራ ነው። የጌታችን ትንሣኤ ጌታችን ሁሉን አዲስ አድርጎ ወንጌል እንደሚያስተምረን አንድን አዲስን ሰው በራሱ የፈጠረበት ኃይልና ሕይወት የተገኘበት ነው። በመስቀል ላይ በመጀመሪያው አዳም ይታወቅ የነበረው አዳማዊ፣ ምድራዊ እና ሥጋዊ ሰው የመጀመሪያው አዳም ባልነበረው ሕይወትና ኃይል ሕያዋን ባደረገን በኢየሱስ ክርስቶስ ሰማያዊና መንፈሳዊ ሆኗል። ይህ ሁኔታ ሊገኝ የተቻለው ጌታችን በሞቱ ፍጥረታዊውንና ምድራዊውን በሞት ዘርቶ በትንሣኤ ሰማያዊና መንፈሳዊ ስላስነሳ ነው። ስለዚህ መዘራት በሞት መነሳት በትንሣኤ መሆኑን መርሳት የለብንም። ሞቱና ትንሣኤው፣ መስቀሉና ትንሣኤው በፍጹም መነጣጠል እንደሌለባቸው የምናይበት ጉዳይ እንደሆነ ይህ ያሳያል። በመስቀል ላይ ለዓለም የሞተው በትንሣኤ ሕይወት ኃይል ከዚህ ዓለም ያይደለ ሆኖ በሰማያዊው ጌታ የሰማይ ዜጋ ሆኗል። ምድራውያን የነበርነውን በሞት ዘርቶ በሰማያዊው ጌታ በኢየሱስ ክርስቶስ በተገኘው ሕይወት ሰማያዊነትን አስገኝቶልናል። በዚህ ዓለም በሥጋ የሚታወቅ የነበረው በሥጋ ከሚታወቅበት በመስቀል ሞት ተገላግሎ በክርስቶስ የሚታወቅ ሆኗል። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስ የአዲስ ሕይወት የአዲስ ኅብረተሰብ ጀማሪና ኢየሱስ ክርስቶስ ፈጻሚ ነው። ክብር ለእግዚአብሔር ይሁን። ኢየሱስ በመስቀል ላይ የሠራውን ሥራ ከትንሣኤው ሕይወት ጋር አጣምረን መመልከት ይኖርብናል። የጌታችንን የመስቀሉን ሥራ ከትንሣኤው የለየ ወንጌል ጎዶሎና የማያድን ወንጌል ነው። ትንሣኤውን ያለ መስቀሉ መስበክ አያድንም። ጌታችን በመስቀል ላይ በሞተው ሞት ያደረጋቸውን ሁሉ በትክክል መጠበቅ ይኖርብናል። የመስቀሉን ሥራ ስንጠብቅ በመስቀሉ ከተወገዱት ሁሉ ለመዳን እንችላለን። የመስቀሉ ኃይል ያስወገዳቸውን ሁሉ እንዳናስተናግድ እንገደዳለን። የመስቀሉ ሥራ ለክርስትና አካሄዳችንና ለመንፈሳዊ እድገታችንም ትልቅ ድርሻ ይኖረዋል። መስቀል አልባ እምነትና ሕይወት የትንሣኤ ሕይወት ለሌለበት በድን ፈሪሳዊና ሥጋዊ ሕይወት ይዳረጋናል። የጌታችን የመስቀሉን ሞት ሌሎች ሰዎች ከሞቱት ሞት ሁሉ የተለየ ሞት እንደሆነ መርሳት የለብንም። ይህንን ጉዳይ በተመለከተ ጥቂት ለማሳየት የምፈልገው ነጥብ አለ። በመስቀል ላይ ጌታችን ከኃጢአት የተነሳ የምንሞተውን ሞት ያለ ኃጢአት በኃጢአት ምክንያት መስዋዕት ሆኖ በመሞቱ የበደልን ሞት የሻረበት ሞት ሆነልን። ይህ ማለት ምን ማለት ነው? የበደል ሞት ለመሞት የሚቻለው በበደል ሞት ነው። የበደል ሞት ደግሞ በበደል ሞት አይሻርም። ለዚህ ነው ከሰው ልጆች መካከል በሞታቸው ሰውን የሚያድን ሞት ሊሞቱ የሚችሉ ማንም ሊገኙ ያልቻሉት። ጌታችን ግን የበደላችንን ሞት የሻረው ያለ በደል በበደል ምክንያት ስለሞተልን ነውር የሌለው መስዋዕት ሆኖ ስለሞተልን የርሱ ሞት ልዩ ሞት ነው። ክብርና ምስጋና ለታረደው በግ ይሁን። ጳውሎስ ሊመስለው የተመኘው ሞት ነው። በፊልጵስዩስ 3:10 እስከ 11 ላይ ጳውሎስ የጓጓው ሞት ነው። ነገር ግን ይህንን ሞት እንደ ኢየሱስ ሊሞት አልቻለም። ከሰው ልጆች መካከል ኢየሱስ የሞተውን ሞት የሚመስል ሞት የሞተ አንድም ሰው የለም። በኤፌሶን 5:2 ላይ ክርስቶስም ደግሞ እንደወደዳችሁ ለእግዚአብሔር የማዓዛ ሽታ የሚሆንን መባንና መስዋዕትን አድርጎ ስለናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ የሚለው ቃል ትልቅ መንፈሳዊ እውነት ነው። የኢየሱስ ሞት እንዲህ የመሰለ ክቡር ሆኖ የሚታየው ከማንነቱ ከህይወቱ ንጽህናና ከሞተበት ምክንያት ጋር የሚያያዝ ነው። ልብ በሉ፣ ለእግዚአብሔር የማዓዛ ሽታ የሚሆን መባንና መስዋዕትን አድርጎ ስለናንተ ራሱን አሳልፎ እንደሰጠ ነው የሚለው እግዚአብሔር ቃል። ለእግዚአብሔር የማዓዛ ሽታ የሚሆን መባን መስዋዕት አድርጎ ያቀረበው ኢየሱስ ራሱን ስለኛ አሳልፎ የሰጠው የእግዚአብሔር ልጅ መሆኑን ማወቅ አለብን። በአባቱ የተወደደ አንድያ ልጅ ነው የሞተልን። የእግዚአብሔር ልጅነቱ መለኮትነቱን አመልካች ነው። ከአባቱ ጋር በሁሉ የተካከለ የባህሪ ልጅ በመሆኑ በሕይወቱ ባለው ንጽህናና ጽድቅ አባቱን በሚመጥን ቅድስና ቅዱስ የሆነ ጌታ ነው። ንጽህናው በሰውነቱ በሙላት በተገለጠው መለኮትነቱ የሚታይ ነው። ክብርና ምስጋና ለርሱ ይሁን። መጽሐፍ በቆላሲስ ምዕራፍ 2:9 ላይ በርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ስለሚል ንጽህናው የዘላለሙን አምላክ የሚያረካ ንጽህና ያለው ጌታ ስለሆነ መስዋዕቱን ወደር የማይገኝለት ያደርገዋል። የመለኮት ሙላት በተገለጠበት በዚያ ሰውነት መስዋዕት የሆነልን ጌታ ነው። ይህ በግንባራችን መሬት ላይ ተነጥፈን ልናስበው የሚገባ ቅዱስ እውነት ነው። ሌላው ጌታችን የሞተበትን ምክንያት የሚመለከት ነው። ጌታ ኢየሱስ የሞተበትን ምክንያት ስንመለከት ቅዱስ ወንጌል እንደሚያሳየን ኢየሱስ የሞተው ስለ ኃጢአት እንደሆነ እናውቃለን። እኛን ከኃጢአት በሞት ለይቶ በርሱ ሕይወትና ኃይል ብቻ ለሚኖር ክቡር ሕይወት የበቃን እንድንሆን ያደረገበትን ሁሉ ያገኘንበትን ምክንያት እናያለን። ደግሞ አለው፣ እኛን ከኃጢአት በሞት ለይቶ በርሱ ሕይወትና ኃይል ብቻ ለሚኖር ክቡር ሕይወት የበቃን እንድንሆን ያደረገበትን ሁሉ እናያለን። መስቀሉ ለእግዚአብሔር አልኖር ያለ የሚያስቸግረን ስጋዊ ማንነታችን ተገድሎ በክርስቶስ ትንሣኤ በእግዚአብሔር ሕይወት ኃይል የምንኖር እንድንሆን በርሱ የትንሣኤ ሕይወት ከእግዚአብሔር ጋር የተስማማን እንደ ልጁ የሰማዩን አባት አባባ ይያል መኖር የምንችል ሆነናል። ክብር ለእግዚአብሔር ይሁን። ስለዚህ በጌታ በኢየሱስ ክርስቶስ ትንሣኤ በእግዚአብሔር ሕይወት ኃይል መኖር የቻልነው በጌታ በኢየሱስ ክርስቶስ የትንሣኤ ሕይወት ኃይል ነው። መስቀሉ ላይ የተሰራው ሥራ የተጠናቀቀና ያለቀ በመሆኑ እኛ ሀገራችን በሰማይ ነው በተባለ እምነት እንድንኖር እድል ሰጥቶናል። ስሙ ለዘላለም ብሩክ ይሁን። ትልቁ ጥያቄ የመስቀሉን ሞት የሞተው ኢየሱስ የተነሳውም ኢየሱስ ሆኖ ሳለ የርሱ ሞትና ሕይወት ለኛ እንዴት ይሆናል? ይህንን እውነት ጳውሎስ በሮሜ ምዕራፍ 6 ላይ ከቁጥር 3 እስከ 6 ላይ የሚናገረው ለዚህ አይነተኛ መልስ ይሰጠናል። ጌታችን የሞተው ሞትና የተነሳው ትንሣኤ እኛ ለምንኖረው ለክርስትና ሕይወት ምን ግንኙነት እንዳለው ያስተምረናል። ማንም ሊሞት የማይችለውን የኢየሱስን ሞት የሚመስል ሞት መሞት የሚችል አማኝ የለም። ነገር ግን የርሱን ለኛ ሊያደርግልን የኛን ሞት በርሱ ልጁ ሞት ሞቶልን ትንሣኤ እንድናገኝ የሞተልንን የኢየሱስ ክርስቶስን ሞት አምነን በመቀበል ከርሱ ሞት ጋር እንተባበራለን። በሮሜ 6:5 ላይ ሞቱን በሚመስል ሞት ከርሱ ጋር ከተባበርን የሚል ቃል እናገኛለን። እኛ የምንተባበረው ሞት የኢየሱስ ክርስቶስን ሞት ነው። ልብ በሉ፣ ሮሜ 6:5 ሞቱን በሚመስል ሞት ከርሱ ጋር ከተባበርን ስለሚል አማኞች ሆኑ ሁሉ ከርሱ ሞት ጋር ነው የሚተባበሩት። ያ ሞት ልዩ ሞት ስለሆነ ያንን ሞት ግን በሚመስል ሞት ጌታችን ባዘዘው ጥምቀት ከርሱ ሞት ጋር መተባበር መፈለጋችንን እንገልጣለን። ከኢየሱስ ክርስቶስ ሞት ጋር አንድ ለመሆን ለምን ያስፈልገናል? ይህንን ጳውሎስ በሮሜ 6:3 ላይ ጥርት አድርጎ ያስቀምጥልናል እንዲህ ሲል፣ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል። ስለዚህ ጳውሎስ በዚህ ቦታ ላይ የተጠመቅንበትን ምክንያት ግልጥ አድርጎ ይናገራል። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ይላል፣ ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል። ከጌታ ከኢየሱስ ክርስቶስ ሞት ጋር አንድ ሳይሆን አንድ ሰው ከጌታ ኢየሱስ ጋር አንድነት አለኝ ማለት አይችልም። ስለዚህ ከጌታ ኢየሱስ ክርስቶስ ጋር የሚያገናኘን እሱ የኛን ኃጢአት ተሸክሞ የሞተበትን ያንን ሞት ክቡር የሆነውን የርሱን ልዩ ሞት ለእግዚአብሔር የማዓዛ ሽታ መባና መስዋዕት ሆኖ የቀረበበትን ሞቱን ሞታችን አድርገን በጥምቀት እምነታችንን ስንገልጥ ውድ ወገኖቼ ያን ጊዜ መተባበር እንደምናገኝ የእግዚአብሔር ቃል ግልጥ አድርጎ ያስተምራል። ይህ ትርጉም የማያስፈልገው እውነት ነው። ከጌታ ሞት ጋር አንድ ለመሆን በመጠመቅ ብቻ ነው ከኢየሱስ ክርስቶስ ጋር አንድ መሆን የምንችለው ይላል። ምክንያቱም በየግላችን የምንሞተው እሱ እንደሞተው መሞት አንችልም። ይህ የሚሆንበት ምክንያት ምን እንደሆነ መመልከት አለብን። ኢየሱስ የመጨረሻው አዳም ሆኖ የአዲስ ፍጥረት ምክንያትና መጀመሪያ ሆኖ በትንሣኤ አሁን ይኖራል። አሮጌውን አዳማዊውን ምድራዊውን በመስቀል ላይ ሰቅሎ አዲሱን በትንሣኤ አስነስቶ ሁሉን አዲስ አድርጓል። በኢየሱስ ያለው አዲስ ሕይወት የትንሣኤ ሕይወት ነው። ይህንን ሕይወት የትንሣኤ ሕይወት አግኝተው በዚህ ትንሣኤ ሕይወት ኃይል ሊኖሩ የሚወዱ ሁሉ ይህንን ሕይወት ሊያገኙ የሚችሉት ከኢየሱስ ክርስቶስ ጋር አንድ በመሆን ብቻ ነው። ከሁለተኛው አዳም ጋር አብረው መሆናቸውን በመምነት መቀበል ነው። ሁለተኛውን የመጨረሻውን አዳም በማመን ነው። ከጌታ ኢየሱስ ጋር አንድ ያልሆነ ከመስቀል በፊት ባለው አዳማዊና ምድራዊ ሕይወት ውስጥ ይኖራል። ኢየሱስን ያመነና የተቀበለ ሁሉ ግን ከሞት ወደ ሕይወት ይሸጋገራል። ጌታችን እንዳለው ትንሳኤና ህይወት እኔ ነኝ ብሏልና ትንሳኤ እንደ ወራት ጊዜውን ጠብቆ የሚሆን አይደለም። ትንሳኤ የሚነሱት የእግዚአብሔር ልጅ ድምጽ ሰምተው ነው ሰዎች። ጥምቀት ምሳሌው ሆኖ ከቆመለት ከኢየሱስ ሞት ጋር አንድ ለመሆን እኛ በምንጠመቅበት ጊዜ እንቀበራለን። በሮሜ 6:4 ላይ ጳውሎስ እንደሚነግረን እንግዲህ ከክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ህይወት እንድንመላለስ ከሞቱ ጋር አንድነን ዘንድ በጥምቀት ከርሱ ጋር ተቀበርን ስለሚል ውድ ወገኖቼ በጥምቀት አማካኝነት ከጌታ ሞት ጋር አንድ መሆናችንን የምንገልጠው በጥምቀት በሚከናወን መንፈሳዊ ቀብር ተቀብረን እንደሆነ መጽሐፍ ያስተምረናል። ይህ ክፍል እንደሚያሳየን ይህንን ሁሉ የምናደርገው ከላይ እንዳየነው ከጌታ ኢየሱስ ጋር አንድ ለመሆን ነው። ለምን? ይህ ኢየሱስ ከሞቱ በኋላ በተገኘ ሰማያዊና መንፈሳዊ የትንሣኤ ህይወት ስለሚኖር ወደዚያ ክልል የሚገቡ ሁሉ እሱ በመስቀሉ ላይ የገደለውን የሰቀለውን ያስወገደውን የሞተለትን ነገር ሁሉ አምነው መቀበል አለባቸው። ክብር ለእግዚአብሔር ይሁን። ስለዚህ ማንም ሰው ከጌታ ኢየሱስ ሞት ጋራ ሳይተባበር ጌታችን በአብ ክብር በተነሳበት የትንሣኤ ህይወት ለመኖር የሚችል የለም። እንዲህ በመሰሉ በወንጌል ሁነቶች እግዚአብሔር በልጁ ወንጌል ምን እንደሚያስተምረን ማወቅና መረዳት ይኖርብናል። ማንም ሰው በመስቀሉ ላይ ኢየሱስ የሰራውን ያስወገደውን የሰቀለውን ላንዴና ለመጨረሻ ጊዜ ተፈጸመ ብሎ ያከናወነውን ነገር ሳይረዳ ውድ ወገኖቼ በጠለቀ መንፈሳዊ ህይወት ለመኖር የሚችል ሰው የለም። አንድ ሰው በጌታ በኢየሱስ ሲያምን በሁለት ነገሮች ከጌታ ጋር ይተባበራል። የመጀመሪያው ከሞቱ ጋር ሲሆን ሁለተኛው ከኢየሱስ ክርስቶስ ከራሱ ጋር ነው። ኢየሱስ በትንሣኤ ክልል ነው ተባብለናል። ነገር ግን በትንሣኤ ክልል ያለውን ጌታ በሞቱ በኩል ነው የምናገኘው። ከርሱ ሞት ጋር ያልተባበረ ሞቶ ከተነሳው ጌታ ጋር በምንም አይገናኝም። ኢየሱስን ለማግኘት የመስቀሉን ሥራ ወሳኝ ነው። የኢየሱስ ሞት የአዳም የሆነውን ነገር ሁሉ ያለቀበት የተዘጋበት ስፍራ ነው። ከአዳም የምንገላገልበት ከምድራዊነት የምንወጣበት ከሥጋ የምንድንበት ኃይል ነው። በኢየሱስ የሆነው ሕይወት የሚገኘው ከመስቀሉ በኋላ ነው። ጌታ ከጌታችን ሞት በኋላ በትንሣኤ የተገኘ ነው። ኢየሱስን የምናገኘው ሞቱን ሞታችን ካደረግን ነው። እርሱ በሞት የሰቀለውንና ያስወገደውን አዳማዊና ሥጋዊ ማንነት ይዘን ሞቶ ከተነሳው ጌታ ጋር አንድ እንሆናለን ማለት አንችልም። መስቀሉ ያስወገደው ተወግዶ ነው ከጌታ ጋር አንድ ነን ማለት ምን ይችላል። በሮሜ 6:5 ላይ ይሄንን ቁልጭ አርጎ ያሳያል። ሞቱንም በሚመስል ሞት ከርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከርሱ ጋር እንተባበራለን የሚለውን የወንጌልን እውነት መርሳት የለብንም። ከርሱ ጋር በሞቱና በትንሣኤው መተባበር ክርስቲያን ለመሆንም ሆነ ክርስቲያን ሆኖ ለመኖር ወሳኝ የሆነ እውነት ነው። የሮሜው መልእክት ይህንንም ያሳያል። ጳውሎስ ሐዋርያ ይህንን ጉዳይ በሮም ለሚገኙ ቅዱሳን ይህንን ያሳሰበ ሲናገር ያላቸው ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ የተጠመቅን አታውቁምን እያለ አማኞች ሁሉ ሊያውቁት የሚገባ መደበኛና መሰረታዊ የክርስትና ትምህርትና እምነት መሆኑን ያሳየናል። ከሞቱ ጋር አንድ ለመሆን በጥምቀት የምንቀበረው ከትንሣኤው ጋር ለመተባበር ነው። የጥምቀት ሥርዓት ይህንን እንድናይ እንድናስተውል በሚያደርግ መንገድ ካልተደረገ ምንም መንፈሳዊ ለውጥ አያመጣም። ሥርዓቱ በሥርዓትነቱ ብቻ ሳይሆን መደረግ ያለበት በወንጌል እውነትና ትምህርት ላይ በመቆም ሊከናወን ይገባዋል። ሥርዓቱ በልብና በህሊና ላይ የሚያመጣው መረዳትና ግንዛቤ ሳይኖር ለውጥ አይመጣም። ጻድቅ በእምነት ይኖራል የተባለውን ሕይወት የሚኖረው ውድ ወገኖቼ እንዲህ የመሰለው መሠረታዊ እውነት ልባችንንና እይታችንን ሲቃኝልን መንፈሳዊ አቋማችንና መረዳታችን የሚመሰረትበት እውነት በትክክል በግልጥና በማይረሳ ሁኔታ ሲታወቀንና ስንኖርበት ነው። ከኢየሱስ ሞት ጋራ በመተባበር ለምን ከርሱ ጋር አንድ መሆን ያስፈልገናል? ጌታ ኢየሱስ እኛ መሞት የማንችለውን ሞት የኛን ማንነት ገንዘቡ አድርጎ ስለሞተልን የርሱን ሞት በእምነት የምንተባበረው እርሱና እኛ ቃልም ስጋ ሆነ በተባለበት ማንነቱ አንድ ስለሆነን ነው። ከኛን እንዳንዱ ሆኖልናል ኢየሱስ። እርሱ የኛን ሞት በእኛ ማንነት ስለሞተልን አጋራችን አዳኛችንና ወገናችን ነው። እኛ በኃጢአት የምንሞተውን ሞት ከኃጢአት የሚለይ ሞት አድርጎ የሞተልን ከኃጢአት የሚያድነውን ሞቱን ሞታችን ሳናደርግ ስለኛ ሞቶ ስለኛ ከተነሳው ጌታ ጋር አንድ መሆን ፈጽሞ አንችልም። ኢየሱስን ለመከተልና ከርሱ ጋር በአንድ ሐሳብ ተስማምቶ ለመኖር መስቀል መሸከም አስፈልጊ ነው። መስቀሉን በስጋዊ ህይወታችን ላይ ማድረግ አስፈልጊ ነው። መስቀል የሌለበት መንፈሳዊ ህይወት ትንሳኤ አልባ ነው። ከትንሳኤ የሚገኝ መንፈሳዊ በረከትና ጸጋ የጎደለው ህይወትን ያመጣል። ስለዚህ ጌታ ያስተማረው በማቴዎስ 10:38 ላይ መስቀሉን የማይይዝ በኋላም የማይከተለኝ ለኔ ሊሆን አይገባውም ስላለ በሞቱና በትንሳኤው ክርስቲናን ሙሉ በሆነ መልኩ እንድንኖር የሚረዳን እውነት በክርስቶስ ሞትና ትንሳኤ እንዳለ ልናውቅ ይገባናል። ውድ አድማጮች የዚህን ቀጣይ ክፍል በሚቀጥለው ጊዜ አስተምራለሁ። የሰማችሁትን ሁሉ ለደህንነታችሁ ለመታነጻችሁ ያድርግላችሁ። ሞቶ በተነሳው በናዝሬቱ በኢየሱስ ክርስቶስ ስም አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋ ኃይለ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይም አስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።